wanagaynta.
ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምጽ አፍታሙ ስዩም አብሬያችሁ አመሻለሁ። ዛሬ ምሽት የኪነ ጥበቡን ዓለም የሚመለከቱ መሰናዶችና የተመረጡ ሙዚቃዎችን እያፈራረቅን እንሰማለን። አስቀድመን ወደ አዲስ አበባ እናቀናለን። በዚያ የውቁ አሜሪካዊ ጸሐፊ ተውኔት አርዘር ሚለር ስራ የሆነው Days of a Salesman ወደ አማርኛ ተተርጉሞ መቅረቡ ሰምተናል። ኬኔዲ አባተ ካዘጋጆቹና ከከያኒያኑ ጋር ተጫውቷል።
ያባውራ ጉዞ ባለፈው እሁድ የካቲት 26 በብሔራዊ ቲያትር ለመድረክ የበቃ አዲስ የትርጉም ተውኔት ነው። መጪቱን እንደ አውሮፓውያን አቆጣጠር የ1940ዎቹን አሜሪካ ያደረገውንና ባርተር ሚለር የተደረሰውን Days of a Salesman የተሰኘ ተውኔት ያባውራ ጉዞ በሚል ርዕስ ተርጉሞ ፕሮዲዩስ ያደረገው ደራሲና ተዋናይ አለማየሁ ገብረሕይወት ሲሆን አንጋፋው ከያኒ ተክሌ ደስታ አዘጋጁ ነው። ለማቸውና የኑሮ ጥናቸው ያልተሳካላቸው የአንድ ቤተሰብ አባላት የሆኑ አሜሪካውያንን እጣ ፈንታ የሚያስቃኘው ተውኔቱ ለመድረክ ተበቃበት ከ1949 ወዲህ የ20ኛው ምዕት ዓመት የአሜሪካ የቲያትር ምልክት ሆኖ የዘለቀ በርካታ የኪነ ጥበብ ሽልማቶችንም ማሸነፍ የቻለ ተወዳጅ ሥራ ነው። የተውኔቱ ዋና ገጸ ባህሪና የቤተሰቡ አባውራ ዊሊ ሎማን ለራሱ ካለው የተጋነነ ምልከታ ባለፈ ልጆቹን ከገሃዱ ዓለም ጋር ተቃርነው በራሱ ፍላጎትና ህልም ሊቀርጻቸው የሄደበት ርቀት የሚያስከትለው መዘዝ በቲያትሩ ይቃኛል። የተውኔቱ ተርጓሚና ፕሮዲውሰር አለማየሁ ገብረሕይወት የቲያትሩን መልእክት ያስረዳል።
አባቴ ልጆቹን እንዲደርሱ የሚፈልገው መንገድ አለ፣ ግን መንገዱን የሚያሳይበት መንግስት ሳታት መንገድ ነው እና ይሄ ቲያትሩ ላይ ተነደሆነ መጨረሻ ላይ ቢፍ የሚባለው ካራክተር ወደ ራሱ መመለስ ይጀምራል። እስከዛሬ በሐሰት ዓለም ላይ ኖር ነው ከሐቁ ርቀን እውነቱን ደብቀን የትም ስለማንደርስ እውነቱን እንነጋገር ይላል እና ምንድነው መጨረሻ የሚለው ተጠያቂው አንተ ነህ ይላል አባቱ። ለምን ከአቅሜ በላይ የውዳሴና የአድናቆት ጋጋታ ያሸከምከኝ የሌሎችን ትእዛዝ ዝቅ ብዬ እንዳልቀበል ስላደረከኝ ነው ይለዋል። አየህ ምን ፈቀሳሽ ይሆንበታል። እሱ መጨረሻ ላይ ገባው ሪያሊቲውን የት እንደሆነ ችግሩ። ታም ሄዶ በሰዓት $1 ይከፍለኛል አለ። ከብት ጠበቃለሁ እና እዛ ስራ ነው ከብት ርቢ ምንም እና ከባፍራና ከሩንጫ ጋር ስራ ገጥላሉ ለ$1 ብዬ ምናምን ብሎ ጥሎ ይመጣል። እዚህ ሲመጣ የተሻለ ነገር አላገኘም። ስለዚህ ምንድነው መስራት እስከቻል ድረስ መኖር ትችላለህ ነው። መስራት ያልቻለ ሰው ምንም አይችልም። እና ያንን ነው ትምህርት አድርገን መውሰድ የፈለግነው። ማለት እንዲያው ህልም እንዲኖራቸው ያስፈልጋል። ህልማቸው ግን በእውነት ላይ ተመሰረተ እንዲሆን ያስፈልጋል። በእነዚህ በገጸ ባህሪያት አማካኝነት ህይወታቸውን እንዲቃኙበት። ኢትዮጵያ ውስጥ እንደምታውቀው ትልቁ ችግሩ ስራ አጥነት ነው። መንግስታት ትኩረታቸው ፖለቲካና ስልጣን ላይ ስለሆነ ብዙ ሊያተኩሩ አይፈልጉም እንጂ ይሄን ብትፈታ የሀገሪቱን ትልቁ ችግር ትፈታለህ። ምክንያቱም ስራ ያለው ሰው ህይወትን ይቀምሳል። ህይወትን የቀመሰ ሰው ለመኖር ይጓጓል። ስራ ያጣ ሰው ግን ለመሞት ደንታ አይኖረውም። ኑሮ ያስጠላዋል። እንደውም መሞት ሊመርጥ ይችላል። ለዚህ ነው ድንጋይ አውሯል የሚያደርጓቸው ወጣቶችን እኮ።
ያባውራ ጉዞ ተውኔት የኢትዮጵያውያንን ህይወት እንደሚያንጸባርቅ የሚገልጸው የተውኔቱ አዘጋጅ አንጋፋው ከያኒ ተክሌ ደስታ የቲያትሩ ገጸ ባህሪያን ህይወት ራሱና ልጆቹ የኖሩት ታሪክ እንደሆነም ለአሜሪካ ድምጽ ተናግሯል።
ይሄ ድራማ ለኛ ሀገር በጣም ራስ ነው ያለው።
ከኢትዮጵያ ሰዎችም ወይንም ደግሞ ከሀገሬ አልፎ የሰው ልጅ ታሪክ ነው። ማን ነው በራሱ የማይኮራ ባዶ ሆኖ ራሱን ኮፍሶ የማያሳይ ማን አለ? ሁሉም አለኝ ነው የሚለው። ግን ችግሩ ወደ ውስጥ ሲገባ ነው እና ይሄ ለኛ ሀገር ቅርብ ነው የዋናው ገጸ ባህሪ እና የልጆቹም እኔ ያለፍኩበት ነው። ምክንያቱም አባትዮ ምንድነው የሚያደርገው? የብዙዎቹ ችግር እኮ ስራ ሊያስክም ነው ወይም ትምህርት አልጨረስክም ነው። አዚፍ ዶክተር ትሆናለህ እያለ ያስተምረዋል። እሱ ግን ግብርና ውስጥ መግባት አለበት። አባቱን ፈቃድ የሚታየው ነገር የአባቱ ፈቃድ ነው፣ የሚታየው ነገር አባቱ ነው። ስለዚህ የአባቱን ምኞት ለመሙላት ሊሆን የማይችለው እንትን ውስጥ ገብቶ ይማራል። ሲወጣም ደስተኛ አይደለም አይ እኔ ልጄን ነስሆን አንድትወጣ ብዙ ትግላት ግን በሷና በኔ መካከለ ከፍተኛ ግጭት ተፈጥሯል ግን አሸንፍ ፈይደች የራሷን ፍላጎት ያዘች ሰክሰስ ነች ያይቆጨኛ ከመጀመሪያው ለምን አልደግፍኳትም አይ ያሳዝነኛል በእውነት ነው ማለት ያ ያሳዝነኛል በጣም ልጆቹ በራሳቸው መንገድ ሄደው ሰው ይሆኑት እኔ ንገረ እኔ በእኔ ምኞት አይደለም ይሄዱት በራሳቸው መንገድ ይሄዱ መጨረሻ ላይ ለቀቀኳቸው ግን የሚያኮሩ ልጆች ወጡልኝ አይ ይሄንን ማወቅ አለበት ማህበረሰቡ
በቲያትሩ ላይ የዋና ገጸባሪው ዊሊ ሎማን ሁለተኛ ልጅ የሆነውን የሃፒ ገጸባሪ ተላብሶ የተወነው ሄኖክ በሪሁን ከመተወን ባለፈ በቲያትሩ ለራሴ ህይወት ትምህርት አግኝቼበታለሁ ይላል።
እንግዲህ ይሄን ቲያትር አብዛኛው ሰው ከራሱ ህይወት ጋር የሚቆራኝ ነገር ነው ያለውና በትክክል እኔ ይሄን ቲያትር መጀመሪያ ሳነበውና ጥናት እንዳረግ ለመስራት ጥናትም ሳረግ የተረዳሁት ነገር ወደ ራስ ህይወት ነው የገባሁት። ሶ ዋናው ገጸባሪ ዊሊ ሎማን ህይወቱን ስኬታማ ለማድረግ እንዲሁም የልጆቹን ህይወት ለማቃናት የሚሄድበት መንገድ የተሳሳተ በመሆኑ ሲረዳ ራሱን ወደ ሞት ነው የተጓዘው። ወደ ሞት አድርሶት እስከ ሞት ድረስ ያ ዲፕሬሽን ያ ጭንቀት ያውላ እንትን ወደ ሞት አድርሶታልና እኔ በህይወቴ ልጆች የሁለት ልጆች አባት ነኝና ልጆቼን እንዴት ነው ማሳደግ ያለብኝ በምን አይነት መንገድ ነው ህይወታቸውን እንዴት ነው መምረጥ ማለት መምረጥ ነው ወይስ በትክክል እነሱ የሚኖሩትን ደስታቸውን ህይወታቸውን ህልማቸውን የወደፊት ስኬታቸውን መርዳት ነው የሚለውን ነገር በትክክል እንድረዳና የልጆችን የማሳደጊያ ቅርጽ ምን ማለት መምሰል እንዳለበት ራሴ ከሌላ ከእንትን ሰር ራሴን እንድመክር በትክክል መንገድ ሰጥቶኛል ብዬ አስባለሁ። ፈረንሳዊ ምን
ምን ማለት ነው? የተውኔቱ መጪት የዛሬዋን ኢትዮጵያ የኑሮ ፈተና እንደሚያሳይም ነው ሄኖክ በሪሁን የሚገልጸው።
ይሄ ደስዝ ኦፊሰርስማን ዶርተኛ አመጣው ጦርነት አካባቢ ተሰራ ቲያትር ነውና ስለዚህ አሜሪካኖቹ ማብራይ ቆሱን የሚያሳይ የታሪክ መዋቅር ነው አርሰር ሚለር የጻፈው። በተመሳሳይ ሁኔታ አሁን አገሪቱ የኛ ሀገር ያለችበት የማህበረሰብ ያለበት ሁኔታ ከጦርነት መልስ ነው ከከባድ የሆነ ኢኮኖሚ ቀውስ ያለበት ጊዜ ላይ ያለውና አንድ የመንግስት ሰራተኛ በጣም ትልቁ ደሞዝ ነው 10000 ብር ትልቁ ደሞዝ ነው። አብዛኞቹ የመንግስት ሰራተኞች ከዛ በታች ነው ማለት ደሞዝና አሁን የቤት ክራይ ከፍለ ለምን ጠባብ አፈር ቤት ያለች አይነት ውስጥ ለምን ሚኒመም ከ5000 እስከ 6000 ብር ያስፈልጋል አፈር ሜዳ ያለው ያው ቢሾ ያለው ማለት ነው። እና እንደዚህ አይነት ኑሮ ነው እየተገፋለው። አብዛኛው ሰው ከከተማ ከዚህ ከመሃል ከተማ ካለው ከተማ እየወጣ ወደ ዳር ከተማ ነው ያለው። እኔ ከተማ ነው ያደኩት 4 ኪሎ አካባቢ ነው ያደኩት ግን አሁን ወጥቼ አያት አካባቢ ባል ሰፈር ነው የምኖረውና አፎርድ አታረገውም የመሃል ከተማው ሲጀምርም ተጠርጎ ወጥቷል። እና ይሄ ህይወት በሙሉ ሰው በትክክል እኔ እንዳልኩ ህይወቴን መተውን ያለ እስኪመስለኝ ድረስ ነው የዚህ ቲያትር ጭብጥና አጠቃላይ በውስጡ የሚነገሩ መልክቶችን ያየሁበትና የዛ ቤት ሰፈተና በአብዛኛው አሁን ካለ ኢትዮጵያ ፋሚሊ የኢትዮጵያ ቤተሰብ ስትራክቸር ጋር ማቀር ጋር በጣም ተመሳሳይ ነው ተዛማጅ ነው ያለበት ሁኔታ።
ይተውኔት ወደ አማርኛ ተተርጉሞ ለመድረክ እንዲበቃ በኢትዮጵያ አሜሪካ ኤምባሲ ድጋፍ አድርጓል። ተውኔቱ ካለው ተወዳጅነትና ስነ ጽሑፋዊ ብስለት ጋር ተያይዞ በአሜሪካ የሁለተኛ ደረጃና የዩኒቨርሲቲ ስርዓተ ትምህርት ውስጥ በስነ ጽሑፍ ዘርፍ ተካቶ ለተማሪዎች እንደሚሰጥ የገለጹት በአሜሪካ ኤምባሲ የህዝብ ጉዳዮች ኃላፊ ሩት አን ለኢትዮጵያውያን በትርጉም መቅረቡ ስላለው ፋይዳ ማብራርተዋል።
We read it in high schools and universities. We study it as
ሁለተኛ ደረጃ ትምህርት ቤቶችና ዩኒቨርሲቲዎች እናነባዋለን። ቲያትር በገጸ ባህሪያት ውስጥ እየሆነ ያለውን ነገር እንድንረዳ እንዴት እንደሚያስገነዝብ የሚያሳይ ምርጥ ምሳሌ አድርገን እናጠናዋለን። ያንን በብሔራዊ ቲያትር መድረክ ላይ መመልከት ትልቅ ክብር ነው። ይህ የቲያትር ስራ በዩናይትድ ስቴትስ በሚገኙ የሁለተኛ ደረጃ ትምህርት ቤቶችና ዩኒቨርሲቲዎች በስፋት የሚጠናበት ምክንያት ቲያትር በገጸ ባህሪያት ውስጥ እየሆነ ስላለው ነገር የሚሰጠንን ግንዛቤ የሚያሳይ ምርጥ ምሳሌ ስለሆነ ነው። እናም አቶ ተክሌና አቶ አለማየሁ የኢትዮጵያ ተመልካቾችን በዚያ ደረጃ እንዲያዩት ይህንን በአማርኛ ከመዘጋጀት አንጻር የሰሩት አስደናቂ ነው።
ኤምባሲው ተውቱ ወደ አማርኛ ተተርጉሞ እንዲዘጋጅ ደረገው ድጋፍ ከኢትዮጵያ ጋር የሚደረገው የባህል ልውውጥ አካል እንደሆነም ገልጸዋል።
All of the cultural programming that we do is done in partnership. And so this was really born out of
የምናካሄደው የባህል ልውውጥ ፕሮግራም በሙሉ በትብብር ወይም ከአጋሮች ጋር የሚካሄድ ነው እና ይህ ሐሳብ የተወለደው አቶ አለማየሁ ይህንን ቲያትር ወደ ኢትዮጵያ መድረክ ለማምጣት ከነበረው ሐሳብ ነው። ያንን ቅድስና ይግን ተደስተናል። ይህ ምርጥ ዘመን ተሻጋሪ ስራ ነው። ምክንያቱም በየትኛውም ጊዜና ቦታ ያሉ ተመልካቾች ይስባል። ዊሊ ሎማን ወንዶ ገጸባህሪ ማለት ነው። ልጆቹ እሱ ያስቀመጠላቸው ንቅድና ህልም ማሳካት እንዳቃታቸው ሲመለከት በሚሰማው ስሜት የማያዝን ወላጅ በአለም ላይ ያለ አይመስለኝም። በ1940ዎቹ የነበረ የሽያጭ ሰራተኛ በስራ ዘመኑ ማብቂያ ላይ በመድረሱና በሙያው የተመኘው ቦታ ላይ ባለመድረሱ የሚያልፍበት ውጣውረድ ወይም ትግል ማንኛችንም ልንረዳው የምንችለው ነገር ነው።
ያባውራ ጉዞ ተውኔት ባለፈው እሁድ በብሔራዊ ቲያትር ሲቀርብ በርካታ የቲያትር አፍቃሪያን ታድመዋል። በቲያትሩ ላይ የዊሊ ሎማንን ገጸ ባህሪ ተላብሶ ድንቅ የትወና ብቃቱን ያሳየው ተስፋዬ ገብረአና የተውኔቱ ዋና ተዋናይ ሲሆን አዳነች ወልደ ገብርኤል፣ ገነት አሰፋ፣ ሄኖክ በሪሁን፣ ሱራፌል ተካ፣ ብሩክ ናሴና ሚካኤል ታምሬም ከተዋንያኑ መካከል ናቸው። ተውኔቱ ከቀጣዩ ሳምንት ጀምሮ በአዲስ አበባና በተለያዩ የኢትዮጵያ አካባቢዎች ለሚገኙ የዩኒቨርሲቲና የሁለተኛ ደረጃ ትምህርት ቤት ተማሪዎች በመድረክ እንደሚቀርብ ለአሜሪካ ድምጽ የገለጸው የተውኔቱ ተርጓሚና ፕሮዲውሰር አለማየሁ ገብረህይወት ከዚያ በመቀጠል ለሌሎች የህብረተሰብ ክፍሎችም ይቀርባል ብሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ጣቢያው የአሜሪካ ድምጽ በማዳመጥ ላይ ያላችሁት ደግሞ ጋቢና መዝናኛ ነው። የሙዚቃ አፍታ ነው ስለዳለን። አሁን ሃሌሉያ ገብረ ጻድቅ ተወዳጅን ትጫወትልናለች።
Thank you.
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ በአመቱ ውስጥ ለተመልካች ከቀረቡ ፊልሞች መካከል በኪናዊ ዞታቸው ከፍ ያሉት ተመርጠው የሚሸለሙበት የዩናይትድ ስቴትስ አካደሚ አዋርድስ ኦስካር በነገ ዕለት ይደረጋል ተብሎ ይጠበቃል። ወደ 20 በሚጠጉ ዘርፎች ከሚፎካከሩት ፊልሞች መካከል በአጭር ፊልም ዘርፍ እጩ የሆነው ዘ ሬድ ሱትኬዝ ቀዩ ሻንጣ የተሰኘ ፊልም ይገኝበታል። ለየት ስላለው ፊልም ኤደን ገረመው ትነግረናለች።
What is in your luggage?
የ16 ዓመቷ ልጃገረድ ከዚህ ቀደም የማታውቀውን ሰው ለማግባት ከኢራን ተነስታ ሉክሰምበርግ አየር ማረፊያ ያላትን ሁሉ በቀይ አነስተኛ ሻንጣ እንደቋጠረች ደርሳለች። በሚደንቅ ሁኔታ የድሮ ህይወቷን ስርዓቶች በመጠን ጭንቅላቷን የሸፈረችበትን ሂጃቧን ስታወልቅ በፊልሙ ላይ ይታያል። የፊልሙ ዳይሬክተር ሳይረስ ንሽበት ፊልሙ ሂጃብ ማድረግን የሚቃወም ሳይሆን በአንጻሩ ሎንዶች ሴቶች በሚለብሱትና አንዳንዴም በሚያገቡት ላይ ለመወሰን መብት የሚያጎነጽፈውን የማህበረሰብ ወግ ለመቃወም ነው ይላል።
It means the woman has no rights and the men are powerful.
ይሄ ማለት ሴቷ ምንም አይነት መብት የላትም እናም ወንዶች ኃይለኞች ናቸው ማለት ነው።
በፊልሙ ላይ ልጅቷ በአየር መንገዱ ጣቢያ ውስጥ ሆና ብቻዋን ስትጠፋና ስትፈራ የሚታይ ሲሆን ሊያገባት የታጨው ግለሰብም እጮኛውን ሲፈልግ ይታያል።
Which is like a prison for her, interior prison.
ለሷ እስር ቤት ነው፣ የውስጥ እስር ቤት። ስለዚህ ትልቅና በሰፊው አጉልቶ የሚያሳይ ሌንስ ተጠቀምኩ። ቦታው ትልቅ መሆኑን ባይሳየን ቁጥር የሷ ብቸኝነት ጎልቶ ይሰማናል።
ወጣቷ የፊልም ባለሙያ አፍሪካ የዘር ግንድ ያላት ፈረንሳዊት ናት። ይሁን እንጂ በሁሉም ስፍራ የሚገኙ ወጣት ሴቶች ተመሳሳይ ጥያቄን ያነሳሉ ትላለች።
C'est à quel moment est-ce que je peux
ነጻነቴን እንዴት ላገኘው እችላለሁ? በተለይ ደግሞ ሴቶችን ከመጨቆን አምባገነናዊ አገዛዝ ስትመጣ ምርጫዬን የማደርገው ይሄኔ ነው። ያ ነው የፊልሙ ጭብጥ። ያንን ምርጫ ነው መጨረሻ ላይ የሚወስደው።
ትውልደ ኢራናዊው ዳይሬክተር ፊልሙ ቀረጻ የጀመረው የኢራን መንግስት በሴት ተቃዋሚዎች ላይ ያደረሰው ጭካኔ የተሞላባቸው ጥቃቶች በዓለም ዙሪያ የፊት ገጽ ዜና ከመሆናቸው በፊት ነው ይላል።
But when we were finishing the movie slowly this
ፊልሙን እየሰራን ሳለ ይሄ ነገር በኢራን ቀስ በቀስ እየተከሰተ ነበር። ስለዚህም ሰዎች ወደኔ እየመጡ ይሄ እንደሚሆን እንዴት አወቅ ይሉኝ ነበር። እናም እኔ ማለት የምፈልገው ይሄ ነገር ለእናንተ አዲስ ነው፣ እኛ ግን እናውቀው ነበር ነው።
የፊልሙ ተዋናይትም ፊልሙ ከእውነተኛ ክስተቶች አኳያ ሲታይ ይበልጥ ትርጉም ይሰጣል ትላለች።
Oui, on en a entendu parler 2 ans
plus tôt. እኛ የሰማነው ፊልሙ ከተሰራ ከሁለት አመት በኋላ ነው። እናም የፊልሙ መኖር በመጨረሻ ለእኔ ለእኛ ይበልጡን አስፈልጋ ይሆናል። እንደሚመስለኝ ፊልሙ በዚህ ወቅት መኖሩ እጅግ አስፈልጊ ነው። ምክንያቱም በአቋምህ ምክንያት መሞት በጣም አስቀያሚ ነው።
አሁን ታዲያ የፊልሙ ተዋናይትና መላው ሆሊውድ የፊታችን መጋቢት 3 ቀዩ ሻንጣ ከሌሎች በመርጥ በድግግት የተሞሉ የፊልም ዘርፎች ከታጩ አራት ፊልሞች ጋር ኦስካርን ያሸነፉ እንደሆነ እየተጠባበቁ ነው።
እደን እናመሰግናለን። ዘንድሮ ላይ በመርጥ የፊልም ማጀቢያ ሙዚቃነት እጩ ከሆኑት መካከል አንዱን በመቀጠል እንሰማለን። የሙዚቃው መጠሪያና ቹና ቹ ሰኛል RRR የተሰኘው የህንድ ፊልም ማጀቢያ ነው። ከጋቢና ቪኦኤ ጋር ስለሆናችሁ በእጅጉ እናመሰግናለን። ትውልድ ኢትዮጵያ ንጻናት ከሰሙኑ ያድዋ ድልን በዩናይትድ ስቴትስ ዘክረዋል። እሱን የተመለከተው መሰናዶ ደግሞ በመቀጠል እናስተማችኋለን። በአብዛኛው ዩናይትድ ስቴትስ ተወልደ ያደጉት እኒህ ህጻናት ኢትዮጵያን ድል ታሪክ ለመዘከር ከመድረኩ ተሰይመዋል። የቋንቋና የባህል ልዩነቱ ተግዳሮት ይሆንባቸው ይሆን? መጋረጃው ተገልጦ ትርኢቱ በጀመረ አፍታ የህጻናቱ ብቃት ለቀደመው ጥያቄ መልስ ሰጠ ይመስላል። የምንገኘው የመዲናው አጉራባሽ በሆነው የቨርጂኒያ ግዛት ውስጥ በሚገኘው አቡጌዳ የቋንቋና የባህል ተቋም ባዘጋጀው ልዩ የአድዋ ድል የመታሰቢያ በዓል ላይ ነው። እንደ ተቋሙ ኃላፊ መስታወት ፈለቀ ገለጻ ተቋሙ የዛሬው ትርኢት ተሳታፊዎችን ጨምሮ በርካታ ትውልደ ኢትዮጵያውያን ከቋንቋና ባህላቸው ጋር እንዲቀራረቡ ማድረግ ከጀመረ ሰነባብቷል።
አቡጌዳ ቋንቋና የባህል ተቋም በውጭ ዓለም በተለይም በዚህ በአሜሪካ ሀገር የሚያድጉ ኢትዮጵያውያን አንድ ሆኖ በለማቸውና ባለታቸው በፍር ያቆማትን ውስጥ ማለያት ኢትዮጵያ እንዳሉና በማንነታቸው ሊቆሙ ድሮም ታሪክ እንደስለው ታሪክ አሻራሪ ሆኑ ለማለት ቋንቋ፣ ዘር፣ ሃይማኖትና ባህል ሳይ ላለፉት አምስት ዓመታት በርካታ ተማሪዎች እንደከብሩ ሲያስተለፈሉ ተቋሙ ከተመሰረተበት ከወርሃ መስከረም እንደ አውሮፓውያን አቆጣጠር ከሁለት ሺህ 18 ጀምሮ
ተቋሙ ቋንቋና ባህልን ለቀጣይ ትውልድ ለማስተላለፍ የያዘው እንቅስቃሴ አካል በሆነው ልዩ የአድዋ ድል መታሰቢያ ዝግጅት ላይ ህጻናትና ታዳጊዎች ፉከራ፣ ቀረርቶ፣ ድሉን የሚዘክሩ መዝሙሮችና ግጥሞችን ከማቅረባቸው በተጨማሪ አጭር ተውኔትም አቅርበዋል። በዕለቱ ብሩሽና ቀለም በማገናኘት የአድዋን ድልና የኢትዮጵያን ጀግኖች የዘከሩ ህጻናትና ታዳጊዎች የስዕል አውደ ርዕይም ቀርቧል። ትንንሾቹ ሰዓሊያንና መምህራቸው ፍቱን ጌታቸው ስራቸውን ያስጎበኙናል።
እኔ አርቴማስ ፈሪ ነው እና ፍቱኛ ክፍል አቡጊራ ውስጥ እዚህ ጋር የእኔ ስዕል ነው እና ተራራ ነው እና እዚህ ጋር ሰውቶ ያለው He's going to war and now he's walking to battle.
የኔ ስም ቃል መልክ ሰማተ ነው። እኔ ይሄ ሶስት ስዕሎች የአድዋን ታሪክ የሚገልጹ ሳልኩ የሚባለው የማይታወቅ አርበኛ ነው። ስዕሉ ስሙ የማይታወቅ አርበኛ ነው። የኔ ስም አበሜሌክ ነው እና ይሄ ስዕል የሳልኩት የአድዋ ውጊያው ነው። በተራራዎች ያሉበት እና በግ ያለው እና የገዳ ላይ ያለው እና ሌላ ስዕልም የአጼ ምኒልክ ሐውልት አዲስ አበባ ጋር ያለው እና ሌላ የአርበኛ ስዕል አለኝ።
ሜሊያና ነው የሀገሬ ቀለሞች ናቸው።
ከለሪንግ ቡክ እንዲሰሩ በማሰብ ታሪክ፣ ባህልና ፊደል የሚል ከለሪንግ ቡክ ነው የምናየው። ለምሳሌ ባህል የምንለው እንዴት ነው ልጆች ኢትዮጵያ ውስጥ እየተሸከሙ የሚሄዱት የሚለው ነው። ድስት ሲሰሩ፣ እርሻ ሲያርሱ ነው። ታሪክ የሚለው ደግሞ እዚህ ጋር እንደምናየው እነእቴጌ ጣይቱ በከለሪንግ ቡክ እየሰሩ በዛው ታሪካቸው እንዲያቁ ነው ያሰብነው። እና ሁሉም የኢትዮጵያ ታሪክ ነው።
የተቋሙን እንቅስቃሴዎች በቅርበት የሚደግፈው የወላጆች ኮሚቴ ይህን መሰሉ ዝግጅት እውን እንዲሆን ያደረገው አስተዋጽኦ በእለቱ ተወስቷል። በማስተባበር ስራ ላይ ካገኘናቸው ወላጆች መካከል የተወሰኑት ልጆቻቸው ወደ ተቋሙ በመምጣታቸው አትርፈዋል ያሉትን አጋርተውናል።
እኔስ ምህይወት ባላል 3 ልጆች አሉኝ። የመጀመሪያ ልጅ ሴት ነች፣ አዶን በእምነት ትባላለች። ሁለተኛው ካሌብ፣ ሶስተኛው ደግሞ ጆሴፍ በእምነት ይባላል። በመጀመሪያ ሀገራቸውንና ባህላቸውን የሚያውቁ ልጆች ለማሳደግ ስለምንፈልግ ለዛ ነው ያስገባነው። ይሄ 3ኛ አመታችን ነው። አዶዋንም ስናከብር ልጆቹ 3ኛ አመታቸው ነው። ሶ ሞር ለኢትዮጵያ ባህል ቋንቋ ይጽፋሉ፣ አሁን ይናገራሉ።
ዮናስ ትባላለሁ። እዚህ ያሉኝ ልጆች 3 ናቸው። ታላቋ ልጄ ሊያና ነው ስሟ። ሁለተኛ ልጄ ኤባ ነው። ከዛ ደግሞ ካይላ ምትባልም አነስ ያለች ልጅ አለች። ልጆቻችን አቦጊዳ ተቋም ከገቡ በኋላ ብዙ ነገር ቀስመዋል። ቋንቋ የመጀመሪያው ነው። ባህላቸውን በደንብ ይለያሉ። አሁን ሌላው ደግሞ በጣም ደስ የሚለው ከአቦጊዳ ልጆች ራሳቸውን የሚመስሉ ከሀገራቸው ልጆች ጋር የሚያሳልፉበትና ቋንቋውንም ራሱ ቤት በእኛ ስናስተምር ወተን ከማን ጋር ነው የምንናገረው የሚባለው ጥያቄ አለ። ያንን የሚመልስ ተቋም ሆኖልናልና በጣም በደስታ ነው ልጆቻችን ሁሌ ትምህርት ቤት የሚመጡት፣ ፕሮግራሙንም አብረው የሚወስዱት በደስታ ነው። እና 3 አመት ከግማሽ በላይ እያስተማርናቸው ነው። በጣም እንደሚቀጥል ተስፋ የምናደርገው እና በጣም ደስ በሚል ሁኔታ ነው ልጆች እየተማሩ ያሉት።
በተመሰረተ በጥቂት አመታት ውስጥ አሪያ የሚሆን ማህበራዊ ፋይዳ እየተወጣ እንደሚገኝ የተነገረለት ተቋም እድሜው ይረዝም አስተዋጽኦ የሚሰፋ ዘንድ የትውልደ ኢትዮጵያን ማህበረሰብ ድጋፍ እንደሚያሻ ያስታወሱት ደግሞ ገዙ ካላ የተባሉት የወላጅ ኮሚቴ አባል ናቸው።
የተለያዩ ሰዎች ኢኒሼቲቭን ወስደው የተለያዩ ተቋማት እንዳቦጊዳ አይነት ያቋቁማሉ። ግን አላማው ከተወሰኑ ግሩፕ ወይ ከአንድ ሰው በላይ ነው። ስለዚህ እያንዳንዱ ወላጅ ፓርቲሲፔት ማድረግ አለበት። ልጆቹም ደግሞ በዚህ በሌላ ሰው ሀገር ተወልደው የሚወሉ ልጆች የራሳቸውን ቋንቋ፣ ባህል፣ ካልቸር እሱን በሙሉ ይዘው እንዲያድጉ ወላጅ የወላጆች ፓርቲሲፔሽን በጣም በጣም ከፍተኛ መሆናችን መቻል አለበት ብዬ አስባለሁ። እዝናት እንደ ተወሰኑ ሰዎች ተቋም መታየት የለበትም። የኮሚኒቲ ተቋም ነው ተደርጎ መወሰድ መቻል አለበት።
በዚህ ዝግጅት ላይ የታሪክ አዋቂዎችና የኪነ ጥበብ ሰዎችን ጨምሮ የክብር እንግዶች ተገኝተዋል። የተቋሙን ጅምርም አወድሰዋል። ታሪክ ቀመስ መልከታቸውንም አጋርተዋል። ወደ 100 የሚጠጉ ተማሪዎችን የሚያስተምረው ተቋም በአሜሪካ ምድር የመጀመሪያው የኢትዮጵያውያን ትምህርት ቤት መሆኑንም ሰምተናል። አሜሪካ ድምፅ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረን ነበርን። የሳምንት ሰው ይበለን። መልካም ምሽት ይሁንላችሁ።